ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የዕለተ እሁድ ታህሳስ 13 2017 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የራዲዮ መጽሔት ፕሮግራምን ይዤ የማስተናግዳችሁ ቆንጂት ታዬ ነኝ። ምን ነው ነጠላሽን ማለታችሁ አይቀርም። አሉላ ከበደ እረፍት ላይ ነው። ቀደም ብሎ ካቀረብናቸው የራዲዮ መጽሔት ቅንብሮች መካከል ታዲያ በድጋሚ ለእናንተ ለአድማጮቻችን ጆሮ ብናደርስ ብለን የመረጥነውን ቅንብር ይዘንላችኋል። በእንግሊዝ ወታደሮች ተሰርቆ የተወሰደው የአጼ ቴዎድሮስ ጋሻ እንዲመለስ የተደረገውን ጥረት የሚያሳየውንና በቅርቡ ዩናይትድ ስቴትስ ቶሊዶ የኪነ ጥበብ ቤተ መዘክር የቀረበውን አውደ ትርኢት በተመለከተ የኢትዮጵያ ቅርስ አስመላሽ ኮሚቴ አባል ከሆኑት ከታሪክ ምሁሩ ከዶክተር አሉላ ፓንክረስትና ዋሽንግተን ዲሲ ከሚገኘው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ሳህለ ስላሴ ጋር የተደረገውን ውይይት ነው የያዝንላችሁ። የፊታችን ረቡዕ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 25 ቀን የፈረንጆች ገና ክሪስማስ ይከበራል። በዓሉን ባላችሁበት ሁሉ ለምታከብሩ አድማጮች ከወዲሁ መልካም በዓል እንላለን። በክሪስማስ ሙዚቃዎች እያዝናናን እናማሻችኋለን። ዝግጅታችንን በዓለም ዜና እንከፍታለን። አብራችሁን አምሹ።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በናይጄሪያ የገና ገጸ በረከት ለመቀበል የወጡ ሰዎች ተረጋግጠው 32 ሰዎች ህይወታቸው አለፈ። በናይጄሪያ በሁለት የገና ስጦታ የማከፋፈል በጎ አድራጎት ዝግጅቶች ላይ በተከሰተ መረጋገጥ የሞቱት ሰዎች ቁጥር ከ13 ወደ 32 ማሻቀቡን የሀገሪቱ ፖሊስ ዛሬ እሁድ አስታውቋል። በታሪኳ ታይቶ በማይታወቅ መልኩ የከፋ የኑሮ ውድነት ቀውስ ውስጥ እየታገለች ባለችው ናይጄሪያ ሰዎች የምግብ እርዳታዎችን ለመቀበል በሰፊው ወጥቶ የነበረ ሲሆን በትንሹ አራት ህጻናትን ጨምሮ ብዙዎች ህይወታቸው አልፏል። ከሟቾቹ 22ቱ በደቡብ ምስራቅ አንባራ ግዛት ኦኪጃ ነዋሪዎች ሲሆኑ ትላንት ቅዳሜ አንድ ገባሬ ሰናይ ተቋም በዓሉን በማስመልከት ምግብ ለማከፋፈል ባዘጋጀው መርሃ ግብር ላይ ጉዳቱ መከተሉን የአካባቢው ፖሊስ ቃል አቀባይ ቶቹቹኩ ኤኪኬንጋ ተናግረዋል። የአቡጃ ከተማ የነበረውን ክስተት ያዩ የአይን ምስክሮች ለአሶሺየትድ ፕሬስ እንደተናገሩት በቤተ ክርስቲያኑ በር ላይ በደርዘን የሚቆጠሩ ሰዎች መርሃ ግብሩ ከመጀመሩ በፊት ቀድመው በመገኘት ከሌሊቱ 10 ሰዓት አንስቶ ወደ ግቢው ለመግባት ሲጥሩ ነበር ብለዋል። ክስተቱ ከቀናት በፊት በርካታ ህጻናቶች የሞቱበትን ሌላ ተመሳሳይ ሁኔታን የተከተለ ሲሆን የናይጄሪያ ፖሊስ በሁለቱ ጉዳዮች ላይ ምርመራ እያደረገ መሆኑን ገልጿል። እስራኤል በጋዛ ላይ በፈጸመችው ጥቃት በትንሹ 20 ሰዎች ሞቱ። እስራኤል በጋዛ ሰርጥ ዛሬ ሌሊት እሁድ ንጋት ላይ ባደረገችው ጥቃት 5 ህጻናትን ጨምሮ ቢያንስ 20 ሰዎች መሞታቸውን የፍልስጤም የህክምና ባለስልጣናት አስታውቋል። ይህ በእንዲህ እንዳለ የእስራኤል ባለስልጣናት በኢየሩሳሌም የካቶሊክ ቤተክርስቲያን መሪ የሆኑት ካርዲናል ፒየር ባፕቲስታ ፒዛላ ጋዛ ገብተው የቅድመ ገና ቅዳሴን ከግዛቱ አነስተኛ ክርስቲያን ማህበረሰብ አባላት ጋር እንዲያከብሩ ፈቅደዋል። በጋዛ ከተማ የተፈናቀሉ ሰዎችን ባስጠለለ ትምህርት ቤት ላይ በተፈጸመው ጥቃት 3 ህጻናትን ጨምሮ በትንሹ 8 ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። በሐማስ ከሚመራው መንግስት ጋር ግንኙነት ያለው ሲቪል መከላከያ ቀደም ብሎ ከተገደሉት መካከል 4 ህጻናት እንደሚገኙበት ተናግሯል። የእስራኤል ጦር ጥቃቱ በቀጥታ ያነጣጠረው በስፍራው በተጠለሉ የሐማስ ታጣቂዎች ላይ ነው ሲል ተናግሯል። ስለ ጥቃቱ እስካሁን ድረስ ከሐማስ የተሰጠ አስተያየት የለም። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የጣሊያኗ መሪ ጆርጂያ መሎኒ ሩሲያ የጋረጠችው የደህንነት ስጋት እያየለ ነው አሉ። የጣሊያኗ መሪ ጆርጂያ መሎኒ ሞስኮ ህገወጥ ስደትና ሌሎች ጉዳዮችን በመጠቀም የአውሮፓ ህብረትን ለመናድ ከፍተኛ የሆነ የደህንነት ስጋት ደቅናለች በማለት ተናገሩ። በፊንላንድ ሰሜን ላፕላንድ አውራጃ በሳምንቱ መጨረሻ በተካሄደው ስብሰባ ላይ የጣሊያን የስዊድንና የግሪክ መሪዎች እንዲሁም የአውሮፓ ህብረት የውጭ ጉዳይ ኃላፊ ተገናኙ ሲሆን በሰሜን ላፕላንድ አካባቢ በኖርዲክ ክልልና በሜዲትራኒያን ባህር ደህንነት እንዲሁም በደቡብ አውሮፓ ስላለው የስደት ጉዳይ ተግዳሮቶች ተወያይተዋል። ወጋ አጥባቂ መንግስትን የሚመሩት ጆርጃ መሎኒ ስለ ሩሲያ በጋዜጠኞች የተጠየቁ ሲሆን አደጋው ከመናሰበው በላይ ሰፊ ስጋት የደቀነ መሆኑን መረዳት አለብን በማለት ተናግረዋል። መሎኒ የዩክሬን ግጭት ከተጠናቀቀ በኋላ በአውሮፓ ህብረት ደህንነት ላይ ከሩሲያም ሆነ ከሌላ ቦታ የሚደርሱ አደጋ ስለማይቆም ህብረቱ ለዚህ ዝግጁ መሆን አለበት ሲሉ አሳስበዋል። አያይዘውም ይህ በጣም ሰፊ የሆነ የደህንነት ሀሳብ መሆኑን ማወቅ አለብን። ይሄ በዲሞክራሲያችን በህዝባችን አስተያየት ላይ ተጽዕኖ መፍጠርንና በአፍሪካ ስለሚሆነው ነገር እንዲሁም ስለ ጥሬ ዕቃና የስደትን በመሳሪያነት መጠቀም ላይ ያተኮረ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሯ የአውሮፓ ህብረት ድንበሩን ለመጠበቅ የበለጠ ተግቶ እንዲሰራና ሩሲያ ወይም የትኛውም ወንጀለኛ ድርጅት የህገወጥ ስደተኞችን ፍልሰት እንዲመራው ሊፈቀድ እንደማይገባም አሳስበዋል። በተመሳሳይ ፊንላንድና ኤስቶኒያን ጨምሮ አንዳንድ የህብረቱ አባላት ከሩሲያ ከመካከለኛው ምስራቅና ከሌሎች ሀገራት የሚመጡ ህገወጥ ስደተኞች ተገቢው ቁጥጥር ሳይደረግባቸው በሩሲያ በኩል ወደ አውሮፓ ህብረት ግዛቶች እንዲገቡ መፈቀዱ የአውሮፓ ህብረትን ደህንነት እየጎዳ ነው ሲሉ ከሷል። ሞስኮ ሩሲያ ሆነ ብላ ህገወጥ ስደተኞችን ወደ አውሮፓ ህብረት አባል ሀገራት እየገፋች ነው የሚለውን ክስ አስተባብላለች። አድማጮች፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በድጋሚ እንደምናመሻችሁ ውድ አድማጮቻችን፣ በየሁለት ሳምንቱ እሁድ የሚቀርበውን የራዲዮ መጽሔት ፕሮግራማችንን ይዤ እያስተናገድኩ እስከ አራት ሰዓት ድረስ አብሬያችሁ የማመሸው ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን እየመራ አብሮን ያመሻል። በመጽሔት ወግ መሰረት ታዲያ የመክፈቻዋን ሙዚቃ እንሆ።
The weather outside is frightful, but the fire is so delightful. And since we've no place to go, let it snow, let it snow, let it snow. It doesn't show signs of stopping, and I've brought some corn for popping. The lights are turned way down low. Let it snow, let it snow, let it snow. When we finally kiss goodnight, how I'll hate going out in the storm. But if you really hold me tight, all the way home I'll be warm. The fire is slowly dying, and my dear, we're still goodbying. But as long as you love me so, let it snow, let it snow, let it snow. Finally kiss goodnight, how I'll hate going out in the storm. But if you really hold me tight, all the way home I'll be warm. Oh, the weather outside is frightful, for the fire is so delightful. And since we've no place to go, let it snow, let it snow, let it snow. It doesn't show signs of stopping, and I've brought some corn for popping. The lights are turned way down low. Let it snow, let it snow, let it snow. When we finally kiss goodnight, how I'll hate going out in a storm. But if you really hold me tight, all the way home I'll be warm. The fire is slowly dying, and my dear, we're still goodbying. But as long as you love me so, let it snow, let it snow.
የመክፈቻዋን ስልት አድምጠናል። ከጥቂት ሳምንታት በፊት አሉላ ከበደ ወደ ስቱዲዮ ጋብዞ ካነጋገራቸው እንግዶች ጋር ወደ አካሄደው ዘለግ ያለ ቆይታ እንሻገር። ¶¶
150 ዓመታት በፊት በእንግሊዝ ወታደሮች ከመቅደላ ተሰርቆ የሄደው የአጼ ቴዎድሮስ ጋሻ ወደ ኢትዮጵያ እንዲመለስ የተደረገውን ጥረት
ኢትዮጵያ በመስቀለኛ መንገድ ላይ በሚል ስያሜ በዩናይትድ ስቴትስ ቶሊዶ የኪነ ጥበብ ቤተ መዘክር እየታየ ባለው አውደ ትዕይንት ለእይታ መብቃቱንና
ሌሎች ከኢትዮጵያ ተሰርቀው የተወሰዱ ታሪካዊ ቅርሶችን ለማስመለስ በተቆርቋሪ ወገኖች የተሰሩ እንዲሁም ትኩረት የሚሹ ሌሎች ጉዳዮች ጨምሮ
በርከት ባሉ ተዛማች ርዕሶች ዙሪያ ለሚኖረን ደርዝ ያለው ወግ ጉዳዩን የሚያውቁ ሁለት እንግዶችን ጋብዘናል።
ዋሽንግተን ዲሲ የሚገኘው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ሳለስላሴና
በኢትዮጵያ ቅርስ አስመላሽ ኮሚቴ በአባልነት የሚያገለግሉት ዶክተር አሉላ ፓንክረስ ዋሽንግተን ዲሲ ወደሚገኘው ስቱዲዮአችን ጎራ ባሉበት በሰፊው ተወያይተናል።
በዚሁ ወደ ስቱዲዮአችን እናዘልቃችሁ። ክብራትና ክብራን አድማጭ ተመልካቾቻችን ዛሬ ሁለት ከፍ ያለ ክብር የሚሰጣቸው እንግዶች እዚህ ስቱዲያችን ተገኝተዋል። እንወያይበት ቁም ነገር የሀገር ቅርስን የተመለከተ ነው። ዝርዝሩን ዘለግ ብለን እንሄዳለን። ልዑል ኤርሚያስ ኃይለስላሴ፣ ዶክተር አሉላ ፓንክረስ ከቅርስ ጋር የተያያዙ በርከት ያሉ ስራዎቻቸውን እናነሳሳለን። የምንነጋገርበት ርዕሰ ጉዳይ ደግሞ ብዙ አስቸጋሪ ነገሮች የበዙበት ጊዜ ነውና መልካም ዜና የሚያዘለ ነገር ስለሆነ ምናልባት በዚህ ሰዓት ትንሽ ትንፋሽ የሚሰጥ ብዙዎች በጥሩ ስሜት የሚከታተሉት ይመስለኛል። ፕሮፌሰር አሉላ ከእርሶ ልጀምር። በቅርስ ጥበቃውና ከኢትዮጵያ በተለያዩ ምክንያት ወደ ውጭ ሀገር ያሉ ቅርሶችን ደግሞ በማስመለሱ በርካታ ዓመታት አገልግለዋል። ዛሬም ይሄን ቅርስ አሁን የምናስተዋውቀውን ወደ ኢትዮጵያ ይዘው ሄዳሉ። መሰንበቻውን ሙዚየም ውስጥ ሲታየ ነበር። በ1968 እንደ አውሮፓውያን ዘመን አቆጣጠር በእንግሊዝ ወታደሮች ተዘርፎ መሄዱ ነው የተገለጸው። ከበርካታ ዓመታት በኋላ ገበያ ላይ ሲውል እርሶ ሲሟገቱ አስታውሳለሁ። በማህበራዊ ሚዲያ ሲሟገቱ ብዙዎችን ኢትዮጵያውያንን ሲያነሳሱ ነበረ። እስኪ ንገሩን ስለ ቅርሱ ራሱ። ለምን ያንሃል ግድ ይለናል ይሄ ቅርስ ወደ ኢትዮጵያ እንዲመለስ?
መልካም፣ በጣም አመሰግናለሁ። በዚህ አጋጣሚ አብረን በመገኘታችን ከልዑል ኤርሚያስ ጋር ታላቅ ደስታ ነው የተሰማኝ። አሉላም ከሞክሼ ጋር አንድ ላይ መሆናችን፣ ከስንት ዓመት በኋላ መገናኘታችን በጣም ደስ ይላል። እንግዲህ የምናወራው ቅርስ ከመቅደላ እንግሊዝ ኃይል የዘረፈው ጋሻ ነው እና በጣም ግሩም እና ውብ ጋሻ ነው። ፎቶግራፉንም ታሳይታላችሁ። እና እንግዲህ በእንግሊዝ ሀገር ኒውካስል በሚባል አንድ አጫራች ድርጅት ይሄ ጋሻ ለጨረታ መቅረቡን ስንሰማ የተወሰኑ ሰዎች ይህን ጉዳይ የሚከታተሉ አሳውቀውን ነበረ እና የዛን ጊዜ ይሄ ጋሻ ከመቅደላ የተዘረፈ መሆኑን ግልጽ ማረጋገጫ ነበረ። ምክንያቱም አንዳንድ የእንግሊዝ ወታደሮች የዘረፉትን ቅርስ የዛ ቅርስ ዋጋን ለመጨመርና የአሸናፊነት ስሜታቸውን ለማሳየት እላዩ ላይ ይጽፉ ነበረ እና ይሄኛው ጋሻ ታዩታላችሁ፣ መሃሉ ላይ በእንግሊዘኛ ማግዳላ እና ዓመተ ምሕረቱ 18th April 1868 ዓመተ ምሕረቱ ተጽፎበታል። ስለዚህ ምንም ያጠራጥር ነገር አይደለም፣ ከመቅደላ የተዘረፈ ነው እና የተዘረፈ ቅርስ በዓለም አቀፍ ደንብ ለጨረታ መቅረብ አይገባውም እና ወደ ተዘረፈበት ሀገር መመለስ አለበት የሚል ክርክር የኢትዮጵያ ቅርስ ባለስልጣን ደብዳቤ ከጨረታ ቤቱ በመነጋገር በመጻጻፍ ጨረታውን ለማስቆም ሙከራ አድርጎ ነበረ። መጀመሪያ ላይ ከዚህም በፊት እንደተከሰተው ጨረታ ቤቱ የመሸጡ መብታችን ነው፣ ለምንድን ነው የምንሰርዘው ብለው ጉዳዩን ትኩረት አልሰጡትም። ከዛ በኋላ እንግዲህ ሚዲያ ላይ ሲቀር ትላልቅ ጋዜጣዎች እነ ጋርዲያን እነ ቴሌግራፍ ዘ ቮይስ አርት ኒውስፔፐር በተከታታይ ያንን ሲያወጡ በዛ ላይ ደግሞ የኢትዮጵያ ኤምባሲ ተወካዮች ሌሎችም ታዋቂ ሰዎች ለምሳሌ በእንግሊዝ ሀገር ኢንተርፓርላመንታሪ ኮሚቲ ኦን restitution የሚባል አለ ከፓርላማ ውስጥ ከተለያየ ፓርቲዎች የተቋቋመ ይሄን ጉዳይ የቅርስ የመመለሱን ጉዳይ የሚከታተል አንድ አካል አለ የፓርላማው ቡድን እና የዛ መሪ እሷም ደብዳቤ ጻፈች። ይሄ ሁሉ ጫና ሲመጣባቸው በዛ ላይ ደግሞ በሶሻል ሚዲያ ሲታይ ባለቀ ሰዓት ማለት ጨረታው ሊካሄድ በማግስቱ ለሊት ጨረታውን ሰረዙት እና የዛን ጊዜ ጨረታው ካልተሰረዘ አንድ ግለሰብ እጅ ከሚገባ ይልቅ እንደው ቡድን ፈጥረን ለምን ቅርሱን አንጫረትም የሚል ሐሳብ ነበር። የዛን ጊዜ በሉል ኤርሚያስ በኩል ሙከራ እንዳላላወቅኩኝም ነበረ እና ሜሪላንድ የሚገኝ የኢትዮጵያ የቅርስ ጥበቃና አስመላሽ ኮሚቴ አለ እና እነሱ ከዚህ በፊት ስለተዋወቅኳቸው ይሄን ጉዳይ ሳነሳባቸው እኛም ደስ ይላልኛም እንግዲህ ዋናው ነገር ለመመለስ የሚፈልጉ አካላት እርስ በራስ እንዳንጫረትና ዋጋው ከፍ እንዳይል ነበር ስጋታችን። ከዛ በኋላ ጨረታው ሲቀር ጨረታ ቤቱ በደንቡ መሰረት በነጻ መመለስ ይገባቸው ነበር ግን ያው ሻጩም እንዳይጎዳ ቢያንስ ሻው ዋጋ ዲዛይን ተሳብ መጣ እና በመሃል ሉል ኤርሚያስ ይሄንን እንደተከታተሉና ከነሱ ጋር ስምምነት ላይ መድረሳቸውን ስሰማ ታላቅ ደስታን የተሰማኝ አንደኛ ነገር ወደ ኢትዮጵያ እንዲመለስ ቃል ስለገቡ ሁለተኛ ነገር ደግሞ በሳቸው ድርጅት በኩል ይሄ ጉዳይ መልካም መፍትሄ ማግኘቱ በጣም ነበር ደስ ያለኝ። ከዛ ደግሞ እዚህ ድረስ አሜሪካን ሀገር እንድመጣ ጋብዘው አብረን እዚህ የቶሊዶ የስነ ጥበብ ሙዚየም ላይ ጋሻው በጣም ደስ በሚል ሁኔታ ሉል ኤርሚያስ እና ድርጅታቸው ተነጋግረው በጣም ግሩም የሆነ ኤክሲቢሽን ነው በጣም መታየት የሚገባው እዛ ላይ ጋሻው እንዲቀርብ ተነጋገሩ እና በዚያ አጋጣሚ አብረን በጣም በርካታ ሰዎች በነበሩበት ቆንጆ ውይይት አድርገን ነበር። ይሄን ይመስላል።
በጣም ግሩም ውይይት መሆኑን ተረድቻለሁ። ያቀረባቸዋቸውን ስራዎች የሚመለከቱ ጽሑፎችም በመጠኑ የማየት እድል አግኝቻለሁ ቅርብ ሰዓታት ውስጥ ደረሰኝ። ሉል ኤርሚያስ ዶክተር አሉላ እንደገለጹት የእናንተ ድርጅት በዚህ ጉዳይ ቅርሱ እጃችሁ እንዲገባና ወደ ኢትዮጵያ የሚመለስበትን አመቻቻችሁ። እንዴት ጀመረ?
እንግዲህ የጀመረው ያው በጋዜጣ ሲወጣ ነው ያየነውና ያሳሰበን ጉዳይ ይሄ ቅርስ ከሀገር ቢለይ እንዴው ትልቅ ጉዳት ይሆናል እና እንዴት ነው መፍትሄ ማግኘት እንችለው ያለን ስለወያይ በአጋጣሚ ከዶክተር አሉላ ጋር ተገናኘ እና አባሱን ነው በደንብ ማቀው እሱም በስልክ ነበር የምንነጋገረው እና እንዳስረዳ ቀደም ብሎ ይሄ ነገር ሰው ሲጫረት ዋጋው ከፍ እንዳይ እናንተ ተከታተሉት ብሎ እኔ ደግሞ ይሄ አለምንም ጥርጥር አገር የሚመለስ ቅርጽ ነው ለዚህ ነው እኛም ፍላጎታችን በማለት አው ተሳትፈን በማነጋገር የሚያጫርተውን ክፍል በደህና ዋጋ ለመግዛት ችለናል። ይሄ ደግሞ ያው የፋውንዴሽኑ አንደኛው መሰረት ስለሆነ ከውጭ የሚደግፉን ሰዎች ስላሉ በግል አይደለም የተገዛው በተቋሙ ነው የተገዛው እና በእውነት ዶክተር አሉላ እንዳለው አጋጣሚ ሆኖ ደግሞ ኢትዮጵያ ተ ክሮስሮድ የሚባል ኤግዚቢት ነበረ እዚህም ቦልቲሞር ወተር ጋለሪ ከዛ ደግሞ ቶሊዶ ሙዚየም ኦፍ አርት እና እዛ ላይ ሰፋ ያለ ውይይት ተደርጎ ብዙ ሰው በተሳተፈበት ወቅት እንግዲህ ርክክቡን አስረክበናል።
ለዶክተር አሉላ
ለቅርጽና ለኢትዮጵያ ሕዝብ እንዲታይ ያው
እንግዲህ ቅርስ ወደ ሀገር ሲመለስ ምን አይነት ፋይዳ እንዳለው የሚገባን ነገር አለ። ከሚነገረው ባሻገር ግን እርሶ በተቋሙ አማካኝነት ያገባኛል ብላችሁ የተሳተፋችሁ ነው በግልም የሚሰማዎት ስሜት ይኖራል ብዬ ገምታለሁ። ምናልባት እንደ የግልዎን ለእርሶ የዚህ ቅርስ መመለስ ምን ማለት ነው የሚለውን ብንመለከት ምን ትርጉም ይሰጣታል? እንደ ዜጋ ደስታው እንደሚሰማው ግልጽ ነው፣ ግን ለምን አስፈልጊ ነው ብለው ያስባሉ?
ትዝ ይለኛል መጀመሪያ ስከፍተው እንዴት አይነት ውብ የሆነ ቅጽ መሆኑን ሳይ ብዙ ነገር ነው የተሰማኝ። ግን ከሁሉ በላይ ያስደሰተኝ እንደዚህ በግፍ የተዘረፈ ንብረት ከ150 ዓመት በኋላ ወደ ሀገሩ መመለሱ እግዚአብሔር ይመስገን ማለት ብቻ ነው። ይሄ ደግሞ ያለ ወደፊትም ለምንሰራው ስራ የሚያበረታታ ነገር ይመስለኛል፣ ብርታቱን ይሰጠናል ብዬ አስባለሁ።
ብዙ ቅርሶች በተለያዩ ሙዚየሞች ውስጥ እንዳሉ ይታወቃል። እንግዲህ ብዙ ስራ ወደፊትም እንደሚጠብቅ ነው
አቅምና እግዚአብሔር እንደፈቀደ። አዎ አዎ፣ ብዙ አሉ። እና የሚያሳዝነው ደግሞ ህብረተሰቡ አያቸውም ሙዚየም ውስጥ ስለሆነ። ትንሽ ዶክተር አሉላ እዚህ ላይም ሊያብራራ ይችላል። በሱብ ላይ አንዳንድ ውይይቶች ለመጀመር ችለናል።
ይሄ ጥሩ የሚያንቀሳቅሰው ይመስለኛል፣ ትክክለኛ ነው። ዶክተር አሉላ ለእርሶም ማነሳው ጥያቄ እንደ ተመራማሪም ጭምር ነው። ለረዥም ዓመትም እርሶም አባቶ ፕሮፌሰር ሪቻርድ ፓንክረስትም ለረዥም ጊዜ በኢትዮጵያ ታሪክ ላይ በርካታ መጽሐፍት የጻፉ በቅርሱም ማስመለሱ እንቅስቃሴ ውስጥ ለረዥም ጊዜ እንደተሳተፉ ያውቃለሁ። በዚያ ደረጃ ያገባኛል ብሎ እንደሚሳተፍ ሰው ይልቁንም ደግሞ እንደ አንድ የምርምር ሰው የሰው ልጆች ታሪክ አመጣጥ የሚጠናበት የራሱ መሰረት እንዳለው ብንረዳም ለሁላችንም ቅርብ አይደለምና እርሶ እስከሚያውቁት ድረስ ምንድን ነው እንዲህ አይነት ቅርሶች ለባለቤቱ ለዛ ህዝብ መመለሳቸው ከታሪክም አንጻር ከሰው ልጆችም ስነ ልቦና አንጻር ምንድን ነው እንደው ሁነኛ ጠቀሜታው ይላሉ?
መልካም። እንግዲህ እነዚህ ቅርሶች አንደኛ ነገር የመብት ጉዳይ አለ። መዘረፋቸው ግልጽ የሆነ ነገር እስከሆነ ድረስ በምንም ምክንያት ሌላ ሀገር መቅረት የለባቸውም። በተለይ አንዳንድ በጣም ለምሳሌ ያህል ከሰው ቅሪት ጋር የአጼ ቴዎድሮስ ጸጉር እንደዚሁም ከሃይማኖት ጋር ትስስርና ቁርኝት ያላቸው እንደ ታቦታት እንደ መስቀል በሙዚየም መቀመጥ አይገባቸውም። ጥቅም ላይ የዋሉ እና የቤተ ክህነት ንብረት የሆኑት ወደዛው መመለስ ይገባቸዋል። እና አንደኛ ነገር እንዳልኩት ያው የዚህ የመብት ጉዳይ ነው እና ትክክል ያልሆነ ድርጊት በተቻለ መጠን ያንን ማስተካከልና ፍትሃዊ በሆነ መንገድ ጉዳዩን መጨረስ ያስፈልጋል። ሌላው እንግዲህ እነዚህ ቅርሶች የኢትዮጵያ ሀብት ናቸው እና ለታሪክ፣ ለማንነት፣ ሰው ስለ ሀገሩ ላለው ስሜት ጥሩ መነሻ ስለሆኑ፣ ጥሩ ምሳሌ ስለሆኑ ወጣቱም ትውልድ ስለ ታሪክ እንዲያስብ፣ ስለ ማንነት እንዲያስብ ሚናና አስተዋጽኦ ሊኖራቸው ይችላል ብዬ ገምታለሁ። እና ወደኋላ ስንሄድ የቅርስ የማስመለሱ ታሪክ በኢትዮጵያ በጣም ረጅም ነው፣ ከሌላው ሀገር ይበልጥ። ለምሳሌ ያህል የመቅደላ ጦርነት በአራተኛው ዓመት አጼ ዮሐንስ ለንግስት ቪክቶሪያ ጽፈው ሁለት ቅርሶች ብቻ ሁለት እንግዲህ የተዘረፈው በሺ ነው የሚቆጠረው በ200 በቅሎ 30 ምናምን ዝሆኖች ጭነው ነበረ እንግሊዞች የሄዱት እና አንዴ አጼ ቴዎድሮስ ራሳቸውን ከገደሉ በኋላ መቅደላ ገብተው አቃጥለው ወታደሮቹ መዝረፍ ጀመሩ። መዝረፍ ከጀመሩ በኋላ አለቆቻቸው ዝርፊያውን አቆሙና የተዘረፈውን ቅርስ በሙሉ ሰብስበው ለሶስት ቀን የቆየ ጨረታ እዛው ሜዳ ላይ አድርገውት ለሶስት ቀን ጨረታ አድርገው ብዙ ሰው ተጫረተ። ለመጀመሪያ ጊዜ የእንግሊዝ ኃይል ፎቶግራፍ አንሺዎች እና የብሪቲሽ ሙዚየም ተወካይ 1000 ፓውንድ ይዞ ነው የሄደው። 1000 ፓውንድ የዛን ጊዜ በጣም ብዙ ብር እና ትላልቆቹን ቆንጆ ቅርሶቹን እሱ ነው የገዛው። አለቆቹ የጦር አለቆቹም እነሱም በርካታ ቅርስ ገዙ። ማንኛውም ተራ ወታደር እንኳን ትንሽ እንደ ማስታወሻ ብሎ ቦጭቆ የአጼ ቴዎድሮስ ጸጉር ወይ ልብስ ወይ የሆነ መስቀል ያልገዛ ሰው የለም። እና በዛን ጊዜ ያንን ጨረታ አካሄደው ከጨረታው የተሰበሰበው ብር ለየወታደሩ አከፋፍለው ሁሉም እንዲደርሰው በቃ የድል ስሜትንና ያንን ለማንጸባረቅ ተፈልጎና ለወታደሮቹ እንደ በቃ እንደ ክፍያና ላደረጉት አስተዋጽኦ ትንሽ ሰራዊቱ ሊያመሰግናቸው በሚል ነበር። በዚህ ምክንያት በጣም ብዙ ቅርሶች ነው የተዘረፉት። አሁን አጼ ዮሐንስ ሁለት ነገር ነው የጠየቁት። አንደኛው የክብረ ነገስት ብራና ነበረ፣ ሁለተኛው የጥራተ ርእሱ ስዕል ነው። እና ሁለቱን ነገር ለንግስት ቪክቶሪያ ሲጽፉ ንግስት ቪክቶሪያ ለብሪቲሽ ሙዚየም ይህን ቅርሶች ያው መመለስ አለብን ብላ ጠየቀች። እና ክብረ ነገስቱ ሁለት ተገኘ። አይተው አንደኛው በጣም ውብ የሆነውና ቆንጆ ስዕል ያለውን አስቀሩት፣ ያኛውን መለሱት። እና የሚገርመው ነገር የዛን ጊዜ እንኳን ይሄ የተመለሰው በብሪቲሽ ሙዚየም ትራስቲዝ ያንን ባላደራዎች በእነሱ እላዩ ላይ ተጽፏል። ተመለሰው ለኢትዮጵያ ከአራተኛው ዓመት በኋላ። አሁን ድረስ ያ ብራና ራግዌል ውስጥ እኔ ራሴ ባይኔ አምናይቸዋል። የስርዓት ለውጥ፣ የደርግ ጊዜ፣ ጣሊያን ፋሽስት ወረራ፣ ስንት ነገር ያ ሁሉ እያለ እስካሁን ድረስ የኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያን በስነ ስርዓት እስካሁን ያንን ብራና አቆይታዋለች። እና ብዙ ጊዜ ቅርስ ይመለስ ሲባል ሰዎች ምንድን ነው የሚሉት? ከዚህ በፊት የተመለሱት ቅርሶች የት ደረሱ? እስካሁን ድረስ አልጠፉም ወይ ይላሉ። እና ይህ በጣም ጥሩ ምሳሌ ነው። 150 ዓመት ቆይቷል። እና ያኛው ኩራተ ርእሱ የክርስቶስ ስዕል እሱን አላገኘነውም አሉ። ለካስ ይሄ ሪቻርድ ሆምስ የብሪቲሽ ሙዚየም ተወካዩ በግል ኮሌክሽን ውስጥ በግል በነበረው ክምችት ውስጥ አስቀምጦት ነበረ። እሱ ከሞተ በኋላ በጨረታ ተሸጠ። አሁን ፖርቹጋል አንድ ባንክ ውስጥ ነው የተቀመጠው፣ ሰው እንኳን አያየው። እና ይህን ያልኩት ሁለት ቅርስ ብቻ ነበር የተጠየቀው። ከዛ በኋላ በአፄ ኃይለ ሥላሴ ጊዜ በአያቶ ጊዜ እሳቸውም ወደ እንግሊዝ ሀገር በሄዱበት ጊዜ በ1924 በአውሮፓ አቆጣጠር ኪንግ ጆርጅን አግኝተው አንድ ነገር እንስጥ ለንግስት ዘውዲቱ ብለው ይወስናሉ። እና ከተዘረፉት ቅርስ አንዱን እንስጥ አሉ። ከዛ ለምን አንድ መጀመሪያ ለንግስት ዘውዲቱ ኒሻን ለመስጠት አስበው ነበረ፣ ግን የዛን ጊዜ የነበረው ስርዓት ለሴት ኒሻን አይሰጥም የሚል አስተሳሰብ ነበረ። እና በዛ ምክንያት አንደኛውን ዘውድ እንስጥ አሉ። ሁለት ዘውዶች ነበሩ። አንድ የወርቅ በጣም ቆንጆ፣ እሱን አስቀሩት። ሁለተኛው የብሩን፣ እሱን ለአጼ ኃይለ ሥላሴ ሰጡ። በመጽሐፋቸው ውስጥም ጠቅሰዋል፣ ጽፈውታል እንደ ንጉሱን እንዳገኙ። እና ምንም እንኳን ይሄ ቅርስ ከሀገር በመውጣቱ ባዝን እንኳን ለመመለስ ፍላጎት ስላላቸው በጣም ነው ያመሰገንኳቸው ብለው ጽፈዋል። ከዛ በኋላ በአመቱ የእንግሊዝ አምባሳደር ለንግስት ዘውዲቱ ሰጠ። ከዛ ደግሞ ንግስት ኤልሳቤጥ ወደ ኢትዮጵያ ጃንሆይ ጋብዟቸው ሲመጡ የአጼ ቴዎድሮስን ማህተም እና የአቡኑን ይዘው ነበር የተመለሱት። እና እንደዚህ አይነት የተመለሱ ጉዳዮች አሉ ማለት ታሪክ አለው። ከዛ ደግሞ አፍሮሜት የሚባል ተቋቋመ፣ አሶሲዬሽን ፎር ዘ ሪተርን ኦፍ ዘ ማግዳላ ኢትዮጵያን ትሬዠርስ። ብዙ ሰዎች ነበሩበት፣ አባቴ እነ ፕሮፌሰር እንድሪያስ፣ ታዋቂ አርቲስቶች እንደነ ዘሪሁን ቤቱንገታ፣ ሌሎችም ብዙ ሰዎች ነበሩበት፣ እንግሊዝ ሀገርም ጭምር። እና እነሱ ምንድነው ያደረጉት የነዚህ ወታደሮች ቤተሰቦች ልጅ ልጆች እንግዲህ ለእነሱ ምንም ትርጉም የለውም ይሄ። እነዛኞቹ ያው አሸንፈናል የሚለውን ስሜት በጣም እነዚህ ነገር የገዟቸው ለዛ ነበር። እነዚህ ልጅ ልጆቹ ግን ብዙም ለቅርሱ እንትን አልነበራቸው። እና ለምሳሌ አንድ የስኮትላንድ ፕሮፌሰር ፊዮና ዊልሰን የምትባል ትንሽ ጋሻ ጋር የሚማሰል ለኢትዮጵያ ጥናት እና ምርምር ተቋም አበርክታ መልሳለች። እና ወደ 20 ቅርሶች እንግዲህ በሺ ነው የምንቆጥረው፣ ወደ 20 ቅርሶች በዚህ በአፍሮሜት ግፊትና ብርታት ተመልሰዋል። እና አሁን በቅርቡ የመቅደላ 150ኛው ሲከበር ጎንደር ዩኒቨርሲቲ አንድ ስብሰባ አካሄደ። እና የባህል ሚኒስትር የነበረችው ፕሮፌሰር ሂሩት ለምን አንድ ቅርስ አስመላሽ ኮሚቴ አይጀመርም ብላ የባህልና ቱሪዝም ምሁራን ያሉበት የተለያየ የመንግስት አካላት ያሉበት የአጼ ቴዎድሮስ የልጅ ልጅ ያለበት አንድ ኮሚቴ ተቋቋመና ፕሮፌሰር ሂሩት ለንደን ሄዳ ለምሳሌ በሚውዚየም የአጼ ቴዎድሮስ ጸጉር ይታይ ነበረ በጦር ሰራዊት ሚውዚየም ለንደን። እና ይሄ ነውር ነው፣ እንደዚህ ማድረግ አልነበረባችሁ፣ መመለስ አለባችሁ ተባለ። ድርድር ነበር። በኢትዮጵያ ኤምባሲ ብርታት ጉዳዩ ፍጻሜ አገኘና ዶክተር ሂሩት የፕሮፌሰር ሂሩት መክሽሷን የተካችው ወደ ኢትዮጵያ ይዛው ተመለሰች እና ይሄ የአስመላሽ ኮሚቴ ከዛ ውጭ ሀገር ያሉትን ምሁራንም ኤምባሲዎችም የዲያስፖራ ተወካዮችም እንዲሳተፉ ሙከራ ተደረገ እና ሁለት ምሳሌ ለመጥቀስ ያህል አንደኛው ከመቅደላ የተዘረፉ ሁለት በጣም ቆንጆ የቀንድ ዋንጫዎች ሶስት ቀርበው ነበር ለጨረታ እና ልክ አሁን ቅድም ያነሳውላችሁ ነገር ጨረታውን መጀመሪያ አጫራቾቹ መሰረስ ፍላጎት አልነበረባቸው የሚዲያና የሶሻል ሚዲያ ጫና ሲበዛባቸው ባለቀ ሰዓት ሰርዘውት የዛን ጊዜ አንድ በጎ አድራጎት ድርጅት ሸህራዛድ የሚባል በመነሻው አጋው ቅርሶቹን ብራናና መስቀልም ጭምር ነበረ ገዝተው አንድ ስነ ስርዓት አድርገው አምባሳደር ተፈሪ ወደ ኢትዮጵያ ይዘውት ተመለሱ። አሁን ደግሞ በቅርቡ የመጨረሻ እንደዚሁ የጨረታም ጉዳይ ባይሆን እንኳን አንድ ዋንጫ የወረሰ መቅደላ ላይው ላይ የተጻፈ ሲረዳ ጊዜ ይሄ የተዘረፈ መሆኑን በራሱ ፍላጎት እንደዚህ መጥቶ ይሄንን መመለስ ፈልጋለሁ አለ። እንደዚሁም አንድ የጣሊያን ተመራማሪ አንድ ታቦት በግለሰብች ያለ የተለያየ ቅርስ የሚሰበስብ ግለሰብ ይህንን ሲያይ ጊዜ ደነገጠና ታቦትማ መመለስ አለብን እንዴት ሰውየውም ቢሲ ለሱ ራሱ የጣሊያኑ ተመራማሪ ጃኮቦ ኒሺ ይባላል ገዝቶት ከዛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካናቶች መጥተው ለንደን ባለው በማርያም ቤተክርስቲያን በቆንጆ ስነ ስርዓት ተረክበውት ክለኛው ስነ ስርዓት ተካሄዶ ወደ አገሩ ሊገባ ቻለ። በዛን ወቅት ደግሞ ከኒውዚላንድ ድረስ የሉላ ለማየው ጸጉር የተመለሰበት አጋጣሚ አለ። አንደኛዋ የካፕቴን ስፒዲ የልጅ አባቷ ሲሞት ስታይ በኤንቨሎፕ የሉላ ለማየውና የካፕቴን ስፒዲ ጸጉር የዛን ጊዜ ጸጉር የመሰብሰብና የማስቀመጥ እንትን ነበራቸው እና እንደዛ አድርገው አምጥታ ከኒውዚላንድ ድረስ አምጥታ አስረክባ አሁን በኢትዮጵያ በብሔራዊ ሙዚየም ይገኛል።
ዶክተር አሉላ ከተበኩት በላይ ቀደም እንዳልኩት መልካም ዜናዎች ናቸው። በርከት አድርገው ያካፈሉን በተከታታይ በአመታት ውስጥ የተደረጉትን መለስ ብለው የቃኙበት እንደ ስነ ሰው ጥናት ባለሙያ ግን ሌሎች የተከታይ ጥያቄዎች አነሳለሁ። ምናልባት ከነኚህ ልምዶችም የተቀሰሙ ሌሎቹንም ለማምጣት የሚያስፈልጉ ይረዳሉ የሚሏቸውን ሀሳቦች እንጋራለን። በውይይቱ እንዳይርቁ ወደ ሉል ኤርሚያስ ልምጣና ሉል ኤርሚያስ ቀደም ያነሳ ነው አሁን በቅርቡ ሁለታችሁም የተሳተፋችሁበት ጥሩ የተካሄደበትና በርካቶች የታደሙበት ከተለያየ ቦታ በተለየ ስሜት እንድትሳተፉበት ተመልክቻለሁ። ቀደም ያነሱት ደግሞ ቦልቲሞር ሲቮልተር ሙዚየም ሲታይ የነበረው አውደ ትርኢት በጣም ትልቅ ነበር። ተከታትለነዋል በቦታው ተገኝተንና በተለያየ ዩናይትድ ስቴትስ ግዛቶች የተጓዘ ነው። እንግዲህ አሁን እናንተ የተገኛችሁበት ሙዚየም የመጨረሻው ነበር ምናልባትም ከዛ በኋላ የመጀመሪያው ሊሆን ይችላል። ትርኢቱን እንዳየ ሰው የኢትዮጵያ ቅርስ የሚያገኘው ክብር እንደሚያስደስተውም የተለየ ስሜት እንደሚያሳድርበትም ሰው ትርኢቱ ላይ ያዩዋቸው ቅርሶች የተመለከቱት ነገር በስርዓት በውሰት የዘመኑን አሰራር ተከትሎ የተደረጉ ናቸው። እንደው በዚህ ሰዓት ያን ያነሳነውን ትዕይን ለሚያስቡ ሰዎች ምን አዩ?
እንግዲህ እሱን ከመመለሴ በፊት ዶክተር አሉላ እንዳስረዳው እንደዚህ ሰፊ የሆነ ቅርጽ እንደተዘረፈ አላቅም ነበር። በእውነት የሚገርም ጉድ ነው እና የዚሁ የመግደላ የእንትኑን የሺልዱን ታሪክ ስናወራ አጋጣሚ ሌዲ ሚል የምትባል ሴትዮ በጨረታ መልክ አብዛኛ እንደዚህ ሰፊ ሳይሆንም አብዛኛ የተመዘገቡ ቅርጾችን ለራሷ አስገብታ ራስ መኮንን ለኪንግ ኤድወርድ ዘውድ ስርዓት እንግሊዝ ሀገር የመጡ ጊዜ ተገናኝተው አንድ በጣም ትልቅ የታመረ ማርያም ሲሉ በጣም አለቀሱ አሉ። እና ሌዲ ሚር ይሄ በእንትና በንዙዋዜዋ ለአጼ ምኒልክ መመለስ አለበት ብላ በጽሁፍ አስቀምጣ ያ ሳይሆን ቀር እንደው የታሪክ አጋጣሚ ማለት ነውና ለጠየቀኝ ጥያቄ ወተስ ጋለሪ መጀመሪያ ሳይው የተሰማኝ ምንድን ነው? እንዴት ነኝ ሁሉ በግል ሰዎች በእነሱ ይጃለ የሚል ነው። በጣም የደነቀ ለምን ነኝ የቆዩ ቅርሶች ናቸው። አብሶ ኦርቶዶክስ ክርስቲያንን በተመለከተ ያሉት መቼም ድንቅ ናቸው። አይታቸዋል። አዎ በጣም የደንቁ ናቸው። እና እሱ ነው በጣም የገረመኝ። እና ምንድን ነው የተሰማኝ? ቅሬት ቅሬት ተሰምቶኛል። እንዴት እንደኝ አገራቸው መሆን ሲገባቸው በግል ተይዘው ሰፊው ህዝብን እንደ ፍላጎቱ አያቸውም። እና
ከዚህ የተገኙትን ነው ከኢትዮጵያ በብዙ አመታት ምልልስ ይህን ያዋቀሩት ሰው ያመጧቸው ቅርሶች አሉ። ከዚህ የተገኙትን ነው የተገኙት ነው።
አዎ ከዚህ የተገኙት የሚደንቁ ናቸው። በጣም የተለያዩም ናቸው። በእውነት እነኝ ውጥ አሉ ብትለኝ አላም እና ስለ እነሱ ነበር የማወራው። በዚሁ መልክ ደግሞ ቶሊዶ ስንሄድ ይበልጥ ለምሳሌ የአፄ ኃይለ ሥላሴን ሐውልት እንግዲህ ያኔ በጦርነት ጊዜ የእርሷት ለአፄ ኃይለ ሥላሴ ድጋፍ በሚሰጡ ወቅት ለኢትዮጵያ ጣሊያንን እንዲዋጉ ተሽጦ ገንዘቡ እንዲረዳ የተደረገ ሐውልቱን ሳየው ብዙ ነገር ተሰማኝ። እና ከቦተዝ ጋለሪ ደግሞ ለየት ያደረገው ቦተዝ ጋለሪ ቦልቲሞር ያላየናቸውን ቶሊዶ ኦሃዮ ለማየት ችለናል።
ዶክተር አሉላ ፓንከርስትና ከልዑል ኤርሚያስ ሳህለ ሥላሴ ጋር አሉላ ያካሄደውን ውይይት ነበር ያደመጣችሁት። ውይይቱ አልተቋጨም። ሙሉን በድረገጻችን እናኖረዋለን። ለአሁኑ ግን እንግዶቻችንን ዶክተር አሉላ ፓንከርስትንና ልዑል ኤርሚያስን ስለ ጊዜያቸው እናመሰግናለን። ፕሮግራማችን ይቀጥላል። አብራችሁን ቆዩ። Repeat.
changed, but not my memories. And no matter where I am at Christmas, my heart is always home. Merry Christmas, everybody, and may God always bless you.
በመቀጠል የምናሰማችሁ ዘገባ ደግሞ ከአዲስ አበባ የደረሰን ነው። ሰብአዊ መብቶች በኪነ ጥበብ ይላል። በኢትዮጵያ ይስተዋላሉ የሚባሉ የመብት ጥሰቶችን የሚዳስስ በቂ ምግብና ውሃ የማግኘት መብትንም የሚያስተምርና ሴቶች በህይወት የመኖር መብት እንዳላቸው የሚያስታውስ ተውኔት፣ የፎቶግራፍ አውደ ርዕይና ስዕል አዲስ አበባ ከተማ ላይ ለእይታ በቅቷል። የኢትዮጵያ የሰብአዊ መብት ኮሚሽን የኢትዮጵያን ወቅታዊ ሁኔታ መነሻ በማድረግ በሰብአዊ መብቶች ላይ ትኩረት ያደረገ የፊልም ፌስቲቫል በኢትዮጵያ ከተሞች እያካሄደ መሆኑንም አስታውቋል። ኬኔዲ አባተ ዝርዝር አለው።
በየዓመቱ ታህሳስ 1 የሚከበረውን ዓለም አቀፉን የሰብአዊ መብቶች ቀን መነሻ በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን የሚያዘጋጀው በሰብአዊ መብቶች ዙሪያ ግንዛቤን የመፍጠር ዓላማ ያለው አመታዊው የሰብአዊ መብቶች ፊልም ፌስቲቫል ባለፈው ሳምንት ታህሳስ 4 ቀን በአዲስ አበባ ተከፍቷል። ዘንድሮ ለአራተኛ ጊዜ የተዘጋጀው ይህ ፌስቲቫል ትኩረት የሚሹና ማህበረሰቡ ተወያይቶባቸው መፍትሄ እንዲፈልግላቸው በሚመረጡ ወቅታዊ የሰብአዊ መብቶች ጉዳዮች ላይ ተንተርሶ እንደሚዘጋጅ የገለጹት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኢትዮጵያ ካለችበት አሁናዊ ሁኔታ ጋር በተገናኘ የዘንድሮ ፌስቲቫል በህይወት የመኖር መብት ላይ ዋና ትኩረቱን እንዳደረገ በመክፈቻው ዕለት ለአሜሪካ ድምጽ በሰጡት ቃለ ምልልስ አብራርተዋል።
ያው በአገራችን በተለያዩ አካባቢዎች ያለው ግጭት በህይወት የመኖር መብትን አሁንም ትኩረት የሚሻ ጉዳይ ስለሆነ የዚህም አመት አንዱ ርዕስ በህይወት የመኖር መብት ላይ ነው። በተለይ ደግሞ የሴቶችን በህይወት የመኖር መብትን መሰረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ በተለይ የማህበራዊና ኢኮኖሚያዊ መብቶች ላይ የሚያጠነጥነው ውሃ፣ የውሃ መብት በተመለከተ እና በቂ ምግብና በቂ ውሃን በተመለከተ እሱ ላይ ያጠነጠኑ የፎቶግራፍ ውድድሮችን አድርገናል።
አራተኛው የሰብአዊ መብቶች ፊልም ፌስቲቫል በተለይ በሴቶች ልዩ ልዩ መብቶች ላይ ትኩረት ያደረጉ 3 ተውኔትና ፊልሞችን፣ የፎቶግራፍ፣ የስዕልና ያጫጭር ጽሑፍ ስራዎች ውድድርና አውደርዮችን አካቶ ነው እየተካሄደ ያለው። በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ፌስቲቫሉ በተጀመረበት ዕለትም ተመለሽ በተባለ ርዕስ የተዘጋጀ ተውኔት ለታዳሚያን ቀርቧል። የተውኔቱ ደራሲ የሆነችው የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተውኔቱ በአሁኑ ወቅት በኢትዮጵያ ጎልተው የሚስተዋሉ የመብት ጥሰቶች ላይ የሚያተኩር እንደሆነ ታብራራለች።
ተመለሽ የሚለው አጭር ተውኔት መነሻ ሐሳቡ በዙሪያችን ያሉ ወቅታዊ የሀገራችን ሁኔታዎች ናቸው። በአንድ በኩል በሚሰሩት የልማት ስራዎች ሳቢያ የሚፈርሱ ሰፈሮች ከሚደርሰው ቀጥታ የኢኮኖሚያዊና የመኖሪያ ቤት እጦት በተጨማሪ የሚያደርሰውን ማህበራዊና የማህበራዊ ትስስር ሁነቶችን የማፍረስ የሚያደርሰው እነዛ ላይ የሚያደርሰው አሉታዊ ተጽዕኖ በአንድ በኩል እሱ ነው። ሁለተኛው እነዚህ አራት ገጸ ባህሪያት ሴቶች አንድ ከሰባት ዓመት በፊት የተከሰተን ሁኔታ ያስታውሳሉ። ይኸውም በአንድ በጎረቤት ልጆች መካከል የደረሰ የጾታዊ ጥቃት ነው እና ብዙ ጊዜ ስለ ጾታዊ ጥቃት ስናስብ ስለ ቀጥታ ተጎጂዎች ነው የምናስበው። ሆኖም ቤተሰቦችንም የማጫጫ ዙሪያው ሰፈር ውስጥ የሚታዘበውም ሰው አንዳንድ ጊዜ በንግግር ሊሆን ይችላል ወይ በድርጊት ሊሆን ይችላል የሚያደርሱትን ጉዳቶች፣ ባልታሰቡ ነገሮች፣ እነዚህ ሁሉ ነው።
እኔ ምንም ብታንስ ውዬ የምቀማመስባት ቅርፋስን ጉጉሬን በዛው ብስ
የፍትህ ጥያቄ ሌላው የተውኔቱ ይዘት ሲሆን በኢትዮጵያ ይካሄዳል የተባለው የሽግግር ፍትህ ተጎጂዎችን ማዕከል ማድረግ እንዳለበት የሚያስገነዝብ መሆኑንም ደራሲዋ አስረድታለች።
ሁሉም ድንገጸ ባህሪያት አንድ የሚያረዳቸው ነገር ፍትህ እየጠበቁ ነው። ሁሉም ላለባቸው እቴቱ ለደረሰባት የገቢ እጦት ፍትህ ትጠይቃለች። ማርታ እንደዚሁ ፍትህ እየጠበቀች ነው። የርብቃ እናት ፍትሃቸውን ከእግዚአብሔር አግኝቻለሁ ብለው ያምናሉ። ርብቃ ደግሞ በሚያሳዝን ሁኔታ ራሷን ለማጥፋት ወስናለች። ያው ወንድሞቿ ያደረሱትን ጾታዊ ጥቃት በመሸማቀቅ መልእክቱ ዋናው የፍትህ የሚጠብቁ ሴቶችን ማሳየት ግንዛቤ እንደው ለማስጨበጥ ያክል የተፈለገው ተጎጂዎችን ማዕከል ያደረገ የሽግግር ፍትህ እንዲደረግ አሁን ኢሰመኮ ከሚወተውትባቸው ጉዳዮች አንዱ ነው እና እያንዳንዱ ሰው ያለውን ታሪክና ከየራሱ መነሻና ታሪክ አንጻር እንዴት አድርጎ ፍትህ የኔም የሚጠብቀው ፍትህ ይሄ ነው ብሎ የሚለውን ማዳመጥ እንደሚያጠቃልል ለማስተላለፍ ነው ዋናው የተፈለገው።
የፌስቲቫሉ አካል የሆነው የፎቶግራፍ አውደ ርዕይ በቂ ምግብና በቂ ውሃ የማግኘት መብት ላይ ያተኮረ ነው። ለእይታ ከቀረቡ 96 ፎቶግራፎች ውስጥ የተመረጡ 3 ፎቶግራፎችን ያነሱ ተወዳዳሪዎች ተሸልመዋል። ያልተሰሙ ድምጾች የሚል ርዕስ በሰጠው ፎቶግራፍ የተሸለመው በረከት ፈለቀ ስለ ፎቶው እንዲያስረዳል።
ያልተሰሙ ድምጾች ያልኩበት ምክንያት ልጆች ስፔሻሊ ደግሞ ህጻናት በየአካባቢው ባለው ኮንፍሊክት ምክንያት ወደ ከተማ ያለው የፍልሰት መጠን ከፍተኛ እየሆነ በመምጣቱ ጉዳይ መሰረታዊ የሆነ የሰዋይ መብት እጦት ልጆች ላይ በጣም እየደረሰ ይገኛል። ከነዚህም ውስጥ አንዱ ደግሞ ትልቁና ዋነኛው ምክንያት አንገብጋቢ የሆነ የምግብ አቅርቦት ነው። በየጊዜው የምናየው ነገር ነው። ሲለምኑን ሲጠይቁን ምናም በብዙ ነገር የምናየው ነገር ነው እና ይሄ ሁሉ ጫና የመጣው መሰረታዊ የሆነ ችግር አለ ብለን ስለምናስብ ችግሩም ደግሞ በየአካባቢው ያለው ያለመግባባትና ግጭቶች ናቸው ወደዚህ ከተማ እንዲፈርሱ ያደረጋቸው እና ምግብ ደግሞ መለመን ያለበት ሳይሆን መሰረታዊ የሆነ የሰባዊ መብት ነው ማግኘት ያለባቸው ህፃናትም ናቸው ትልቅ አይደሉም ብዬ ስለማስብ ያንን ነገር ነው ሞር ሪፍሌክት ማድረግ ያሰብኩት።
በሴቶች ህይወት ላይ በማተኮር በህይወት የመኖር መብትን የሚተርኩ ስዕሎችና አጫጭር ስነ ጽሁፎችም የፌስቲቫሉ አካል ሲሆኑ በስነ ጽሁፍ ዘርፍ ያሸነፉ ጸሐፍት ተሸልመዋል። እስካሁን የተካሄዱ የሰብአዊ መብቶች ፊልም ፌስቲቫሎች ስለ ሰብአዊ መብት ግንዛቤ ከመፍጠር አንጻር የኪነ ጥበቡ ዘርፍ ጉልህ ሚና እንደሚጫወት ያሳዩ ስለመሆናቸው የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰል አብራርተዋል።
የኪነ ጥበብና የስነ ጥበብ ስራዎች በጣም ጥሩ ሜተድ ስለሆኑ እነሱን ተጠቅመን ውይይቶች እንዲደረጉ እናደርግበት ነው። ይሄንን እንግዲህ ትልቁ ውጤት ሰብአዊ መብትን ማስፋፋት ይችላል እንዲወያዩ ማህበረሰቡ እንዲወያይ ያድርጓል። በተለይ ደግሞ በተላሳለሰ ሁኔታ ሪፖርቶችን ብቻ በማየት ሳይሆን በሚያወያዩ የኪነ ጥበብ ስራዎች ትምርቱን ማስተላለፍ ይችላል። ከዛ በተጨማሪ ደግሞ የአርት ባለሙያዎች በዚህ ስራ እንድትሳተፉና በተለያዩ ስራቸውን እያሳዩ ለድምጽ ለሌላቸው ሰዎች ድምጽ መሆን የሚችሉበትን ሁኔታ በተሻለ ሁኔታ በየአመቱ እያሻሻልን ለማቅረብ ይችላል።
ለአንድ ወር ያህል የሚቆየው አራተኛው የሰብአዊ መብቶች ፊልም ፌስቲቫል ከአዲስ አበባ በተጨማሪ በ8 የክልል ከተሞች ተደራሽ እንደሚሆን ኮሚሽኑ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን።
A long time coming. But I know a change gonna come. Oh, yes, it will. Then I go to my brother. And I say, brother, help me, please. But he winds up knocking me back down on my knees. Oh, there have been times that I thought I could last for long. But now I think I'm able to carry on. It's been
በመጨረሻም አንድ የፈረንጆች ገና በዓል ነክ ዘገባ እናጋራችሁና እንሰናበታለን። ግዙፎቹ የኒውዮርክ ከተማ መደብሮች ምዕተ ዓመት ያስቆጠረውን የመደብራቸውን መስኮቶች በጌጣጌጥ በማሸበክ የገበያተኛ መሳቢያ ዘዴያቸውን እስካሁን ያልተውት ስለምን ይሆን ይላል። ዝምነኞቹ መደብሮች እነ ሜሲስ ወዘተ በኒውዮርክ በየዓመቱ መስኮቶቻቸውን ሲያሳምሩ ይከርሙና በበዓሉ ሰሞን አላፊ አግዳሚውን ግቡ ግቡ ጎብኙኝ ሸምቱም እያሉ ያስጎመዣሉ። የቪኦኤዋ ዘጋቢ ዶራ መኳር ታዲያ ይህ የቆየ የገበያተኛ መሳቢያ ስልት እስካሁን እንደምን እንደዘለቀ ተቃኛለች። ደረጀ ደስታ እንደሚከተለው ያቀርበዋል።
በኒውዮርክ ሜሲስ የተባለው ግዙፍ መደብር በባላት ወቅት የመስኮት ቲንቶችን ማቅረብ የጀመረው ከ150 ዓመታት በፊት እንደ አውሮፓ አቆጣጠር በ1874 ነው። በአሁኑ ጊዜ ደግሞ ዝግጅቱ ከመጋቢት ወይም ሚያዝያ ጀምሮ አንድ አመት ገደማ ይወስዳል። ማኒ ኡርኩዚ በአገር አቀፍ ደረጃ ይህን መሰሉን የሜሲስ መደብሮች የመስኮት ቲንት ዝግጅት የሚመሩ ዳይሬክተር ናቸው።
ለሚያዩት ሰዎች የደስታና የባል ስሜት ያመጣላቸዋል ብዬ ተስፋ አድርጋለሁ። የባሉን የመስጠት ስሜት እናንጸባርቅበታለን።
በሜሲስ መስኮቶች ተንቀሳቃሽ ምስሎችን ወይም አኒሜሽን ማሳየት የዝግጅቱ አካል ሆኖ የኖረ ልማድ ነው። የዚህ አመቱ ቲንት ደግሞ ተመልካቾችንም እንዲያሳትፍ ተደርጎ ተዘጋጅቷል። አሁንም ማኒ ኡርኪዞ
በጣም ብዙ ጆች ተሳትፎበታል። እያንዳንዱን መስኮት አስውቦ የማረቡ ስራ ከ300 ሰዓታት በላይ ፈጅቷል። ብዙ ሰዎች ተሳትፎበታል። የእጅ ጥበብ ባለሙያዎች፣ አናጺዎች፣ ኤሌክትሪክ ሰሪዎች፣ የመብራት ባለሙያዎች፣ የተንቀሳቃሽ አሸንጉሊት ወይም ምስል ባለሙያዎች አሉን። የተለያዩ የቴክኖሎጂ አይነቶች እንጠቀማለን። ስለዚህ በጣም የብዙ ጆች ውጤት ነው።
የመደብሮቹን መስኮቶች የማስጌጥ ሂደት ሰፊና ውድ ሊሆን ይችላል። እጅግ ውዱ ኒውዮርክ ሳክስ ፊዝ አቬኑ መደብር ደማቅ የመስኮት ትርኢቶችን አቅርቧል። ነገር ግን የህንፃውን ፊት በመብራት የማሸብረቁን ልማድ አስቀርቷል። ጂም ኩሽን መሰረቱን ሰሜን ካሮላይና ሻርለት ያደረገው የቲዮሪ ሃውስ የችርቻሮ ግብይት ድርጅት ፕሬዚደንት ናቸው።
በአምስተኛው መንገድ ላይ የምታዩት ነገር እንደሚመስለኝ ከነዚህ የንግድ ድርጅቶች መካከል አንዳንዶቹ ዘንድሮ ወጪያቸውን ቀንሰዋል። ሜሲሶች ግን የመስኮት ትዕይንቶቻቸውን በትልቁ ቀጥለውበታል። ይህ ለነሱ ጠቃሚ ስልት ይመስለኛል።
ዩኒቨርሲቲ ቱሊን አርዳ እየጨመረ በመጣው ዲጂታል ዓለም ትላልቆቹ የኒውዮርክ መደብሮች ይህን ነባር የእይታ ግብይት ስልት እንዲገፉበት የሚያደርጋቸው በቂ ምክንያት አላቸው ይላሉ።
ሰዎች ከባህሎች ጋር የተገናኙ ናቸው። የታወቁ መደብሮችም የማህበረሰብ አካል ለመሆን የዚያ ባህል አካል መሆን አለባቸው።
ፕሮፌሰር ኩሶን እነዚህ ማሳያዎች ሸማቾችን ወደ መደብሮቹ ቦታ መሳብ ብቻ ሳይሆን ቸርቻሪዎች በስሜትም ከሸማቾች ጋር ግንኙነት እንዲገነቡ ያስችላቸዋል ይላሉ።
ከነዚያ ውስጥ ወደዚያ ቦታ በመምጣታቸው ብቻ ተጨማሪ ዶላር ሊያወጡ የሚችሉ የተወሰኑ ሸማቾች ሊኖሩ ይችላሉ። ነገር ግን በዚያ የባህል ስሜት ውስጥ ከሸማቾች ጋር በሚፈጠር የስሜት ቁርኝት ምናልባትም በር ላይ ከሚለጠፈው የንግድ ምልክት በላይ ሰዎች ውስጥ የሚያደርገጽ ታለመገንባት የሚያስችል እድል ይሰጣል።
ቱሊን አርዳ ይህ አይነቱ የንግድ ስልት ደንበኞች የተለየ ስም ያበጁትን ብቻ እንዲፈልጉ ያደርጋቸዋል ይላሉ።
በጣም የታወቀ ስም የገነቡት ትዝ እንኳን የማይሉ አይነት ነገር ሆነዋል። ሰዎች ስለነሱ ያውቃሉ። ከነርሱ ጋር ግን የተሳሰረ ግንኙነት መኖሩ አይሰማቸውም። የነሱን ወይም የሸማቾችን ትኩረት ማግኘት ምንም እንኳን ያ ሰው በወቅቱ ወደዚያ መደብር ባይሄድ እንኳን ለወደፊቱ ግን ዋጋ ያለው ስም መፍጠር ነው።
ሜሲስ እንደሚለው በየቀኑ ወደ 10,000 የሚጠጉ ሰዎች የበዓላት ትዕይንቶቹን ይመለከታሉ። በዘመናዊ ዓለም በነባር ወግ ይደሰታሉ።
ለዛሬ የራዲዮ መጽሔት ያሉን ዝግጅቶች እነዚሁ ነበሩ። በቀጣይ የራዲዮ መጽሔት ደግሞ በሌሎች ቅንብሮች እንመለሳለን። በዚህ ሙዚቃ እንሰናበት።
Of a white Christmas, just like the ones I used to know, where the treetops glisten and children listen to hear sleigh bells in the snow.
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየዕለቱ ከዋሽንግተን ዲሲ ከሚያስተላልፈው ፕሮግራም የዛሬውን እዚህ ላይ ፈጸመ። ነገ ሰኞ በመደበኛው ፕሮግራማችን በሶስት ሰዓት እስከምንገናኝ አብራችሁን ስላመሻችሁ እጅጉን እናመሰግናለን። ከአቀናባሪው ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጂት ታዬ ነኝ። በደህና አደሩ። Thank you.